ሰላም አውለህናል። እንደሚያስፈልገው ሁላችንም መግበሃል። ጌታዊ ተመስገን። በዚህ ሰዓት ስላደረስከን ደግሞ እናመሰግናለን። አሁን ደግሞ ቃልህን ቁረስልን፣ አስተምረን። ተርበናል፣ ተጠምተናል ጌታ ሆይ እና አንተ ተናገር። እውቀት ሁሉ ያንተ ነው ጌታ ሆይ። ከሰማይ በታች ያለ እውቀት ሁሉ ያንተ ነው። ስለዚህ ዛሬ ያንተን እውቀት አስተምረን በጌታ በኢየሱስ ስም አሜን። መዝሙር 127 እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁም ከንቱ ነው። ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። በአህያ ልጅ እንዳሉ ፍላጾች የጎልማስነት ልጆችም እንዲሁ ናቸው። ከእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ምንም አይነት ቲዮሪ እናውራ፣ ምንም አይነት ፍልስፍና እናምጣ፣ እግዚአብሔር ከሌለም ባዶ። አዎ ብዙ ነጥቦች እናወጣለን፣ ብዙ እንፈላሰፋለን፣ ጸጉርም እንሰነጥቃለን አንዳንድ ጊዜ። እግዚአብሔር ግን ሲሰራ ይሰራል። የእሱ አሰራር ደግሞ ምቹ ነው። እግዚአብሔር የሚሰጣችሁ ትዳር እንዴት ይጣፍጣል! እናንተም የተመኛችሁት ሳይሆን እናንተም ካሰባችኋት ልጅ ካሰባችሁት ልጅ ጋር ባይሆንም እግዚአብሔር የራሱ መንገድ አለው ወገኖቼ። ስለዚህ በንጹህ ልባቸው እሱን የሚሽቱን ደግሞ እግዚአብሔር አይጥልም። ዛሬ ማመጣላችሁ ትምህርት ከዚህ ቀደም የጋብቻ ምሁራን ሶሻል ስተዲ የሚያደርጉ በዚህ ስፔሻላይዝ የሚያደርጉ ሰዎች ያደረጉትን ጥናት ምርምር ውጤት ነው ማቀርብላችሁ። ዛሬም ርዕሱ ያው ማንን ላግባ የሚል ነው። በቀደም ከኦሪት ዘፍጥረት ምዕራፍ 24 ውስጥ 17 ነጥቦች አውጥተናል ማንን ላግባ ለሚለው። የምታገቡት ሰው ብዙ ነገር የምትግባቡበት ነጥብ ሊኖር ይችላል። መለኮታዊ አመራር ሊኖር ይችላል፣ መኖር አለበት። ውበትና ቁንጅና፣ የውጭም ሆነ ውበት፣ የውስጡም የልብ ውበት፣ ያም በጣም አስፈላጊ ነው። ቅድስና ያስፈልጋል ብዬ አንዳንድ ነጥቦች ተናግሬ ነበረ። በተጨማሪ የወላጆችን ምክርና በረከት ማግኘትም ያስፈልጋል። ወላጆች ብዙ ኖረዋል፣ ብዙ ነገር አይተዋል። በልምምዳቸው ከወላጆች ብዙ ምክር ማግኘት ይቻላል። እንደዚሁም ደግሞ የእግዚአብሔርን ሰዓትና ጊዜ መጠበቅም አስፈላጊ እንደሆነ እና የእግዚአብሔርን ፈቃድ ደግሞ ማረጋገጥ፣ ይህን ሁሉ ነገር ተመልክተናል። እነዚህን ሰባት ነጥቦች ባለፈው ጊዜ አይተናል። ከዚያው ጋር እንግዲህ አከታትዬ ዛሬ ደግሞ ቅድም እንዳልኩት በጋብቻ ምርምር ከተራቀቁ ብዙ ጥናት ካደረጉ ብዙ ስታቲስቲክስ ካደረጉ ሰዎች ጋር ካጠኑ ሰዎች ጋር የተገኘውን አንዳንድ ኢንፎርሜሽን ኢንትረስቲንግ ነው፣ ሎጂካል ነው። አዳምጡኝ፣ ነግራችኋለሁ። ጋብቻ መሳካቱን የሚያመለክቱ አንዳንድ ነጥቦች አሉ። ይህም በጥናት የተደረሰበት ነው። ለጋብቻ ስኬት የሚያመጡ አንደኛው በቀደምም ጠቅሼዋለሁ የጋብቻ እድሜ ነው። ምን ይላሉ እነዚህ ጥናቱን ያደረጉ ሰዎች? እድሜ በጨመረ ቁጥር ጋብቻ የተረጋጋ ይሆናል። ሰዎች በሰል ብለው ሲጋቡ ጋብቻውም ይረጋጋል። በበሰለ አእምሮ የበሰለ ውሳኔ ይደረጋል። ምርጫውም ላይ የበሰለ ምርጫ ይሆናል። ከዛ በኋላ ደግሞ እነዚህ አንዳንዶቹም ሮጠው የሰለቻቸው ሁሉን ነገር ያዩ ሰዎች በመሆናቸው ረጋ ብለው ከአንድ ሰው ጋር መኖር ይመኛሉ እና በእድሜ ከጨመሩ በኋላ የሚደረግ ጋብቻ የረጋ ይሆናል። የረጋ ወተት ቅቤ ይወጣዋል ይላሉ አባቶች እንኳን ሲተርቱ በባህላችን። እና ይሄንን ልብ በሉ። በልጅነት በ19 አመት በ20 አመት የሚጋቡ አሉ። ኤክሰፕሽናል አለ መቼም፣ እንደዛ ሆኖ የሚሳካላቸው አሉ። ነገር ግን አብዛኛው ላይ ጥናት ሲደረግ በልጅነት ያለማወቅ ያለመብሰል የሚደረግ ጋብቻ የሚደረግ ምርጫ ዘለቄታ የለውም ይላሉ። ይህንን ልብ በሉ። ሌላው ደግሞ የመተጫጨት የመተዋወቅ ዘመን ያ በተራዘመ ቁጥር ለጋብቻው ይበጃል ይላሉ። የጅብ ችኩል ቀንድ ይነክሳል እንዲሉ ቀስ ብሎ በመተጫጨትም የቆዩበት ብዙም የተዋወቁበት ጋብቻ ያ ዘመኑ በተራዘመ ቁጥር ለጋብቻው ይበጃል። ለምንድን ነው? ለመተዋወቅ ጊዜ ይሰጣል። እና ቀስ ብሎ ረጋ ብሎ ያደረጉት ነገር ጥሩ ነው። እዚህም ላይ እንዳልኳችሁ ብዙ ጊዜ ይህንን ዘመን የሚያሳጥረው ፕሪማሪታል ሴክስ ነው፣ ከጋብቻ በፊት የሚደረገው የዘመኑ የስጋ ግንኙነት። እሱ ሲገባ ጥድፊያ ይመጣል፣ ወይ ልጅ ይረገዛል። ያንን ለማጣደፍ ሁሉ ነገር ሰው እንዳያውቅ ሰው እንዳይሰማ የልጅቱ ሆዷ ከፍ ሳይል ይባልና ሰዎች ተጣድፎ ይመጣሉ። እንዲህ ከሚያስገድድ ከሚያጣድፍ ነገር መጠበቅ ያስፈልጋል። በጣም በጣም ኢምፖርታንት ነው ይሄ። ሶስተኛው ነጥብ አሁን የጠቀስኩት ነው፣ ያለ ጊዜው እርግዝና ይመጣና ተጣድፎ ማግባት። በዚህ በኩል ደግሞ የተደረገው ጥናት ምንድነው ብትሉ፣ በዚህ ሁኔታ የተጋቡ ሰዎች ብዙዎቹ ይፋታሉ። መጀመሪያም የተጋቡት በኢመርጀንሲ ነው፣ በጥድፊያ በእርግዝና ምክንያት ስለሆነ በኋላ አብረው ሲቆዩ ፍቅርም ስለሌለ ያ ደግሞ ያደረጉት ነገር የህሊና ወቀሳ የሆነ አለመተማመንን ስለሚያመጣ ብዙ ጊዜ በዚህ ሁኔታ የሚጋቡ ሰዎች አብረው አይቆዩም የሚል ጥናት አለ። እንግዲህ ለዚህ ነው መዝሙር 127 ያነበብኩት። የትም ይሁን የት እግዚአብሔር ካለበት ይሄ ሁሉ የሰው ሁሉ ጥናት ከንቱ ይሆናል። እግዚአብሔር ካለበት ይሄ ጥናታችን ስታቲስቲክስ ሁሉ ዋጋ አይኖረውም። እግዚአብሔር ያን ሁሉ ያሸንፍና የተባረከ ቤት ሊሰጥ ይችላል። ይህን ልባችሁ ላይ ያዙ። ቀጥሎ ያለው ነጥብ እምነት ነው። እምነት በቤተ ክርስቲያን የሚጋቡ እግዚአብሔር ያለበት ጋብቻ፣ ጸሎት የታከለበት ጋብቻ፣ ብዙ የእግዚአብሔር ሰዎች የተሳተፉበት ጋብቻ፣ በቅዱሳን ጉባኤ ውስጥ የተደረገ ጋብቻ ደግሞ ይራዘማል፣ አብረው ይኖራሉ። ለዚህም ኤክሴፕሽን አለ። እግዚአብሔር ቤትም ተጋብተው የተለያዩ ብዙ እናውቃለን። ግን በአጠቃላይ ነው ይሄ። እግዚአብሔር ካለበት መቼም ጥያቄ የለውም፣ እሱ ነገሩ እንደሚሳካ። ቀጥሎ ያለው ነጥብ የእምነት መመሳሰል ነው። የእምነት መመሳሰል ጠቃሚ ነው። ከእናንተ ጋር በእምነት አንድ የሆነ ሰው ስታገቡ መጽሐፍ ቅዱሱን አተረጓጎም ላይ አንድ ትሆናላችሁ። ጸሎት ላይ ቤተ ክርስቲያን ስትሄዱ አንድ ቤተ ክርስቲያን ነው የምትሄዱት። አብራችሁ ስትጸልዩ ይረዳል። ይሄ ሁሉ ይረዳል። ይሄ ሁሉ ይረዳል። እና ምናልባት የተለየ እምነት ካለ እኔ ልጄን እዚህ ነው የማስጠምቀው፣ እዛ ነው የማስጠምቀው፣ ልጄን በዚህ መንገድ ነው የማስጠምቀው፣ በዚያ መንገድ ነው የማስጠምቀው የሚል ክርክር ሊነሳ ይችላል። ስነ መለኮት በሆነ ቴዎሎጂካል በሆነ ነገር ላይ ጭቅጭቅ ሊመጣ ይችላል። እና ይሄ ሁሉ ሌላ ቢቀር ጋብቻ ሊያሻክር ይችላል። ጋብቻ ሊያሻክር ይችላል። እና በተለይ የእምነት መመሳሰል ስለሚል በክርስትና መሀል ማለት ነው እንጂ የማያምንና የሚያምን እንደው ከናካቴው ግንኙነት እንደሌላቸውና ያንን ህብረት መፍጠር እንደሌለባቸው እግዚአብሔር ቃል ይናገራል። ይህንን የእምነት መመሳሰል ስል በክርስትና እምነት ውስጥ አሁን ምሳሌ ካቶሊክና ኤቫንጀሊካል፣ ኦርቶዶክስና ኤቫንጀሊካል ቢጋቡ ምን ሊፈጠር ይችላል በሚለው ነው። አንዳንድ አለመግባባት ጭቅጭቅም ሊፈጥር ይችላል። ኤክሰፕሽንም አለ፣ ለዚህም ኤክሰፕሽን አለ፣ ልብ በሉ። ቀጥሎ የምንመለከተው ነጥብ የሀብት ጉዳይ ነው። ሀብት ሀብታምና ድሀ ሲጋቡ ችግር ሊፈጠር ይችላል። ምክንያቱም ርዕዮተ ዓለማቸው የተለያየ ነው። በሀብት ውስጥ ያለ ሰው አስተሳሰቡ ልዩ ነው። ከድህነት ደረጃ የመጣ ሰው አስተሳሰቡ ልዩ ሊሆን ይችላል። እና በዚህም በአስተያየታቸው፣ በገንዘብ አወጣጣቸው፣ በገንዘብ አያያዛቸው አለመግባባት ይመጣል። መቼም ብዙ አለመግባባት ጋብቻ ውስጥ የሚመጣው በገንዘብ ነው። እና ይሄም ትልቅ ነጥብ ነው። እንግዲህ ድሃና ሀብታም ተጋብተው የተሳካላቸው ሞልተዋል። ወንዱ ይሁን ሴቷ ሀብታም ተጋብተው የተሳካላቸው አሉ። እንደገና በአጠቃላይ ግን ይሄ የሀብት መለያየት ወይም ዋናው የአስተሳሰብ መለያየት ነው። ስለ ገንዘብ ያለው አስተያየት ጋብቻው ሊያሻክር ይችላል ይላሉ። የትምህርት ደረጃ በቀደም ጠቅሼዋለሁ። ብዙ በትምህርት ደረጃ የገፉ አብሮ ይቆያሉ ይባላል። ወንድም ሴትም በትምህርት ደረጃ ከገፉ አብሮ ይቆያሉ። በዚህ አገር ጥናት ሴቶች ከማስትሬት ዲግሪ በላይ ካላቸው ነፃነት ሊሰማቸው ስለሚችል አንዳንድ እኔ እዚህ ጋር ብቻ ውስጥ ምን አስተሳሰረኝ፣ በተለይ ትንሽ ችግር ካለ በወንድዮ በኩል ምን እዚህ ውስጥ እኔ ወህኒ ቤት ውስጥ ምን አገባኝ፣ ራሴን ችዬ አድራለሁ። ስራዬን ሰርቼ ቤት ኪራይን ከፍዬ ልጆችን ቢኖሩ ልጆችን ይዤ ማሳደግ ይችላለሁ። እኔ ከዚህ ጋር ምን አስጨነቀኝ ብለው ይሄ የትምህርት ደረጃ አትናቁት፣ በጣም ኢምፖርታንት ነው። ከአስተሳሰብም ጋር ከነገሮችን ዲስከስ ከማድረግም ጋር የተያያዘ ነው። ብዙ በትምህርት ደረጃ የተለያዩ ሰዎች ተው ይቅርባችሁ፣ ወይም ደግሞ አንዳችሁ ያው ዝቅተኛ ትምህርት ያለው ሰው ትምህርት ቤት ግባና አንተ ተማር ከሚስት ጋር እኩልነት እንዲሰማ የበታችነት እንዳይሰማ ብዬ የመከርኳቸው ተጋብተው እምቢ ብለው የሚያለቅሱ አሉ። ምነግረው አይገባውም፣ ምነግራት አይገባትም። እንዴት አድርጌ ነው እኔ ሀሳቤ ምኞቴ ሁሉ ከፍ ያለ ነው፣ እሷ ግን ዝቅተኛ ናት። አስተሳሰቧ ምንም ነገር እንደው መሻሻል አትፈልግም፣ ምንም ነገር አይታያትም እያሉ የሚያማርሩና የሚላቀሱ አሉ። ዛሬ እዚህ ላይ የትምህርት ደረጃ ስለተለያየ አትጋቡ አልልም እኔ፣ ተጋቡ። ነገር ግን ትምህርት የጎደለውን ሌላው ወገን ያስተምር፣ ከፍ ያርገው። ጥሩ ነው፣ ደስ ይላል። ሚስቱ ካልተማረች እሷን ማስተማር እንዴት ደስ ይላል! ባልየው እየሰራ እሷን ማስተማር፣ አለዛም እሷ እየሰራች እሱን ማስተማር። እዛ ፈለገችው ደረጃ ፈለገችው አስተሳሰብ ደረጃ እንዲደርስ መደጋገፍ እንዴት ደስ ይላል! ይህም አለ ለማለት ነው። ቀጥሎ ከተፋቱ ወላጆች የሚጋቡ አሁንም ጋብቻቸው ላይ ጸና ይችላል። ወላጆቻቸው በምን እንደተፋቱ አይታወቅም። ነገር ግን ሁለቱም ያንን ቤት ያለ ጭቅጭቅ ሲያዩ አድገዋል። ጭቅጭቅ ቤት ውስጥ ወይ ባልየው ሚስቱን ሲማታ፣ ወይ ሚስቲቱ ባልየውን ስትሳደብ፣ ምንም ስታርግ ያንን ሲያዩ ያደጉ ጥሩ አርአያ ውስጥ ያላደጉ ጥሩ በሰለ ሁኔታ ውስጥ ስላላደጉ ባል ሲያገቡ ሚስት ሲያገቡ ያንኑ ልምምድ ይዘው ስለሚመጡ ጋብቻው ውስጥ ሻካራ ነገር ሊኖር ይችላል። ሊፋቱም ይችላሉ። ምንድን ነው ይህን ሁሉ መዘበዝበው? ከመተጫጨታችሁ በፊት በትኩረት ልታዩዋቸው የሚገባቸው ነጥቦች ስለሆኑ ነው። የትምህርቱ ርዕስ ማንን ላግባ ነው። ስለዚህ በዚህ ቅድም በቀደም እንዳልኩት በዚህ በሆሊውዱ አይነት ፍቅር እፍፍ ፍቅር ተሻኩላችሁ አይ ላቭ ዩ አይ ላቭ ሀር ተባብላችሁ ሮጣችሁ ከምትጋቡ ቆም ብላችሁ እነዚህን ነጥቦች ነገ ሊመጡ የሚችሉትን የሮማንሱ ዘመን ሲያልፍ፣ ሮማንሱ ቀዝቀዝ እያለ ሲሄድ፣ ቁም ነገሩ ከሮማንስ ወጥቶ ትዳር ማስተዳደር፣ ቤት ኪራይ መክፈል፣ ስራ መስራት፣ ልጅ ማሳደግ፣ ልጅ ሲታመም ማሳከም፣ ይህ ሁሉ ሲመጣ ሮማንሱ ቀዝቀዝ ይልና ሮማንሱ በስተጀርባ ይሆናል። ሁለተኛ ሶስተኛ ደረጃ ይይዛል። ስትጋቡ ግን ሁላችንም ላይ የነበረ ነው። ሮማንስ የመጀመሪያው ነው፣ የመጀመሪያው ደረጃ ነው ሮማንሱ። በወጣትነት እድሜ፣ በልጅነት እድሜ በቃ ህይወት ሁሉ ሮማንስ ይመስላል። ግን አይደለም፣ አይደለም። ደክሞ ስራ ውሎ መምጣት አለ። ብዙ ከተዋወቁ በኋላ መደካከም አለ። ግን እነዚህ ነገሮች ልብ ማለት ጥሩ ነው። ሌላው ስለ መኖሪያ አካባቢ ነው። በገጠር የሚኖሩ ሰዎች አሉ፣ በከተማ የሚኖሩ ሰዎች አሉ። እንደተደረገው ጥናት በገጠር የሚኖሩት ብዙ አይፋቱም። ምክንያቱም አንዱ በአንዱ ላይ ዲፔንድ ያደርጋል የማድረግ ነገር ስላለ፣ ከተሜዎች ግን ብዙ ጊዜ ብዙ ይፋታሉ። የአራዳ ልጆች ከተሜዎች መሀል መፋታት ይበዛል። የከተማውም ኑሮ ብዙ ብዙ አጉል ነገር ላይ ይዳርጋል። ከተሜው ቤት ተከራይቶ ቤት ሰፈር ይቀይራል። ስለዚህ ምን ይላሉ የሚለውም ይሉኝታ ይጠፋል። ጉልሌ እንደሆነ የሚኖረው ቤት ቀይሮ ወደ ካዛንቺስ ይሄዳል። ሚስቱን ይፍታ አይፍታ ምን ይሁን የሚያውቅ ሰው የለም። የገጠር ሰዎች ግን ቤት አይቀይሩም። የት ይቀይራሉ? እዛው አንድ ሰፈር ነው የሚኖሩት። እንደ ከከተሜው ኑሮ የተለየ ስለሆነ ነጻነት ይሰጣል ለሰዎች ብዙም ነገር ለማድረግ፣ ስህተትም ለማድረግ፣ አንዳንድ ብልግናም ለመፈጸም የከተማው ብዙ ነጻነት አለው። ሰውም ብዙ ነው። በገጠር ግን የሚኖሩ ሰዎች ይሄ እድል የላቸውም። እና የገጠሩ ህዝብ ደግሞ ወግ አጥባቂ ነው፣ ትራዲሽናል ነው። የከተማው ሰው ድብልቅ ነው። እና መኖሪያ አካባቢ ይህም ለውጥ ያመጣል ይላሉ። ሌላው በቀደም የጠቀስኩት ነው፣ የወላጆች ድጋፍ ማግኘት። ይሄ በጣም አስፈላጊ ነው በእውነት። ወላጆችን ማማከር፣ ከነሱ መስማት፣ የሚሉትን መስማት፣ የነሱን ሀሳብ መቀበል ያስፈልጋል። ወላጆችን ማክበርም ጥሩ ነው። ደግሞም የነሱን የህይወት ልምምድ መዋስ ይጠቅማል። ጋብቻ ላይ ውሳኔ ለማድረግ እንደ እግዚአብሔር ቃል ከሆነ ነው። እንደ እግዚአብሔር ቃል ከሆነ ከእግዚአብሔር ቃል ደግሞ ውጪ ምክር ከመጣ ያንንም ደግሞ በፍቅር አስረድቶ እምቢ ማለትም ያስፈልጋል። እግዚአብሔር እንዲቀድም ሌላው ደግሞ ተግባቢነት ነው። ተግባቢ መሆን፣ ሶሻቢሊቲ፣ ሶሻብል መሆን። በጣም ሶሻብል የሆኑ ሰዎች አሉ። ብዙ የሚጫወቱ የሚናገሩ፣ ሀሳባቸውን የሚገልጹ ሰዎች አሉ። እነዚህ ሰዎች ከትዳር ጓደኛቸውም ጋር የበለጠ ኮሚኒኬት ለማድረግ የበለጠ ለመግባባት እድል አላቸው። አንዳንድ ሰዎች ደግሞ ዝግት ያሉ አሉ፣ ምንም የማይናገሩ። አይጥ ተሸልማ ብትመጣ የማይስቁ አንዳንድ ሰዎች አሉ። እኔ ምን ይሻለኛል አነጋግረኝም የሚል ኮምፕሌንት ብዙ ጊዜ ሰምቻለሁ። ቤት ይገባል፣ ምንም አይናገርም፣ ቁጭ ይላል፣ እራቱን ይበላል፣ ቴሌቪዥን ያህል ሄዶ ይተኛል። እኔ የሚያጫውተኝ ሰው አጣሁ፣ የሚያጫውተኝ ሰው ባገኝ ደስ ይለኛል፣ የሚያነጋግረኝ ሰው አጣሁ የሚሉ ሴቶች ሰምቻለሁ ብዙ። በሌላ በኩል ደግሞ ሴትዮዋ ያለ ልክ ተጫዋች ደግሞ ከሆነች ችግርም ይፈጥራል፣ ችግርም ሊፈጥር ይችላል። ከሁሉም ሰው ጋር ስትስቅ ስትጫወት ሲያይ፣ በተለይ ኢንሴኪውር የሆነ ባል ከሆነ ይሄ ሊያስጨንቀው ይችላል። ከሁሉም ጋር ትስቃለች፣ ከሁሉም ጋር ትጫወታለች የሚልም ችግር ሊመጣ ይችላል። እና እንግዲህ ለሁሉም እግዚአብሔር ቤትን ካልሰራ ሰዎች በከንቱ ይደክማሉ። መጫወትም ጥሩ ነው፣ ሰው እያዩ እንደ ሁኔታው እንደ ጓደኛ። በጣም መሳቅም ጥሩ አይደለም፣ በተለይ ለእህቶች። ምክንያቱም የእኛ ሀገር ወንዶች አንዳንዶቹ ሞኝ ናቸው። ሳቀችልኝ ማለት ወደደችኝ ማለት ነው ተብሎ የሚተረጉምበትም ጊዜ አለ። አዎ እውነት ነው። ብዙ ያየሁት ነገር ስላለ ነው ይህን የምናገረው። እሷ በንጽህና ሶሽብል ሆና ስትስቅ ስትጫወት አጅሬ የልብ ውስጥ የቋጠረውን ይዘው ይመጣና ብትወደኝ ነው ብሎ ተርጉሞ ቁጭ ይላል። ይሄም አለ። ይሄ እንግዲህ እግዚአብሔር ይጠብቅ ከዚህ ሁሉ። እንዲህ አይነት ችግር ሲመጣ መነጋገሩ በጣም ጥሩ ነው። መነጋገሩ በጣም ጥሩ ነው። መፍትሄው ይሄ ነው። ደስ የማይልህን ንገራት ለሚስትህ፣ ደስ የማይልሽን ለባልሽ ንገሪው። የእድሜ ልዩነት ከአምስት ዓመት በላይ ባይሆን ጥሩ ነው ይላሉ። የእድሜ ልዩነት ግን አሁን ባለፈው ሳምንት የሰባ ዓመት ሰው ፈረንጅ ነው የሰላሳ ዓመት ኢትዮጵያዊት ከኢትዮጵያ አስመጥቶ አብረው ይኖራሉ። በጣም በጣም የሚያሳዝን ነው። እንደውም የሚያሳዝን ነገር ላውራላችሁ። ከኢትዮጵያ ሴቶች እያስመጡ እዚህ የሚሸጡ ሰዎች አሉ። እንዴት ያሳዝናል። ኢትዮጵያ ይሄዱና አሜሪካን ሀገር መሄድ የምትፈልጉ ብለው ወጣት ወጣት ልጆች መልምለው ከዛ በኋላ እዚህ ሀገር እንዴት እንደሚያስገቧቸው አላውቅም። በምን መንገድ እንደሚመጡ አላውቅም። ልጅቱ ከዛ ከችግር ለመውጣት ከዛ ከኑሮ የሀገራችን ልጆች እንዴት ያስለቅሳል መሰላችሁ። ከዛ ከችግር ለመውጣት አሜሪካ መሄዷን ነው የምታየው። እሽት ብላ ትመጣለች። ስትመጣ የሰባ አመት ሰው ቤት ገብታ ቁጭ ትላለች። ያ ሻጩ ገንዘቡን በልቶ ሄዷል። ኢትዮጵያውያንን እያመጡ የሚሸጡ ኢትዮጵያውያን ናቸው። አንድ ቀን ብቻ ህግ እስኪያጋልጣቸው ድረስ ነው። ይህም ደግሞ እንዲሆኑ ጸሎቴ ነው። እህቶቻችን እያመጡ እዚህ የሚሸጡ ይሄ የሴት ትራፊኪንግ ሁሉም ሀገር ያለ ነው። ለምሳሌ ወጣት ልጆች ሴቶች እያመጡ ለፕሮስቲቱሽን የሚሸጡ ድርጅቶች አሉ። እና አሁን ስሰማ ከኢትዮጵያም ልጆች እያመጡ የሚሸጡ እዚህ ሀገር እንዳሉ ሰምቼ በጣም በጣም ልቤ አዘነ። ደግሞ ቀላል ገንዘብ እንዳይመስላችሁ እዚህ ላይ ከእጅ እጅ የሚለዋወጠው ቀላል ገንዘብ እንዳይመስላችሁ፣ በጣም ብዙ ገንዘብ ነው። እና እንዲህ ያለውም ልትጸልዩ ነው ይሄንን የምነግራችሁ። በጣም እኔ በጣም ነው ያዘንኩት። ልጆቹ እዚህ ይመጡና ባልየው አማርኛ አያውቅም፣ እሷ እንግሊዝኛ ብዛም ናት፣ ስልክ እንኳ እንድታወራ አይፈቅድላትም። ከማን ጋር ነው የምትነጋገሪው? what are you talking about እያለ ከሰው ጋር እንዳትገናኝ ከሰው ጋር እንዳትነጋገር አድርጎ መሄጃ የላት ምን የላት እያለቀሰች ትኖራለች። ክፉ ዘመን ውስጥ ነው ያለ ነው። እኔ በእውነት በጣም ነው የማዝነው። እነኚህ ልጆች ባላውቃቸውም ልጆቻችን ናቸው፣ ለብዙዎቻችን እህቶቻችን ናቸው። በጣም ነው ውርደታችን ውድቀታችን መቼ እንደሚቆም እኔ አላውቅም። በጣም 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 አዝኛለሁ። ከትላንት ወዲያ እንደዚህ ስልክ ተደውሎልኝ እንዲህ አይነት ሁኔታ የገጠመው ሰው አጫወተኝ እና ምንድን ነው አድርገን የምንረዳት ይችል ልጅ ብሎ አማከረኝ ነገሩና ምን እንደምናደርግ አላውቅም። በእውነት ምን እንደምናደርግ አላውቅም። ይህን እንዲሁ ባለልቶ ብዙዎቻችሁ ልባቸው እንዳሳዘነ አውቃለሁ። እና የእድሜ ልዩነት እዚህም ላይ የብስለት ጉዳይ ያለመግባባት ጉዳይ ነው። አዎ የሚያገቡት አሜሪካኖችን ነው። እነሱ ናቸው ዶላር ያላቸው። ሌላማ ማን ዶላር አለው? ሌላው እህት ወንድ ወይም ወንድም ሳይኖራቸው ያደጉ ብቻቸውን ያደጉ ግለሰቦች ከሰው ጋር መግባባት ያዳግታቸዋል፣ ያስቸግራል። ብቻቸውን ያደጉት ከሌላ ሰው ጋር ሲገናኙ ግጭት ይመጣል፣ አያያዙን አያውቁበትም። እንዲህ አይነትም ደግሞ ግለሰቦች ችግር አላቸው። ይህን ሁሉ ማጥናት፣ መጠየቅ፣ መፍትሄው የሚያገኝበትን መንገድ መፈለግ፣ ለዚህ ነው ፕሪማሪታል ካውንስሊንግ የሚጠቅመው። ለዚህ ነው ወስናችሁ መጣችሁ ፓስተር ልንጋባ ወስነናልና ካውንስል አድርገን የሚለው የሚጋጭ አስተሳሰብ ነው። ይጋጫል፣ እርስ በርሱ ትክክል አይደለም። እንጋባ እናስባለን ግን አልወሰንም፣ እስቲ ይሄንን ካውንስሊንግ ስንጨርስ ልንጋባ እንወስናለን፣ ላንጋባም እንችላለን ብሎ መምጣቱ ትክክለኛ አስተሳሰብ ነው። ምክንያቱም ካውንስለሩ ብዙ ነገር ስለሚያውቅ ብዙ እናንተ የማታዩትን ነገር ፈልፍሎ ያወጣዋል እና ያነጋግራችኋል። ለካ ይሄም አለ የምትሉበት ጊዜ ደረጃ እንድትደርሱ ያደርጋል። አይ ይሄም አካለ እኔ እዚህ ውስጥ ባልገባበት ይሻላል ብላችሁ ከሩቁ የምትጠበቁበትም ሁኔታ ሊሆን ሊመጣ ይችላል። ከወላጆቻቸው ጋር የማይግባቡ የመፋታታቸው እድል ይበዛል ይላል ደግሞ ሌላው። ከወላጅ ጋር የማይግባቡ የማይታዘዙ እሺ ማለት የማያውቁ ሰው ማክበር ያልተማሩ ከወላጅ ጋር የማይግባቡ የመፋታት እድላቸው ይበዛል። ከጋብቻ በፊት የሚጨቃጨቁ ባይጋቡ ይሻላል። ከጋብቻ በፊት በጮኝነት ዘመን ጭቅጭቅ ከበዛ ምን ሊሆን ነው? ከተጋቡ በኋላ ምን ሊሆን ነው? ከጋብቻ በፊት ሰላም ያስፈልጋል። በጮኝነት ዘመን ግን የሚጣሉ በዛም በዚህም የሚጣሉ የሚጨቃጨቁ፣ ያ ምልክት ነው፣ ማስጠንቀቂያ። ከጋብቻ በፊት የሚቀና ከሆነ ቢቀርብሽ ይሻላል። አንዳንድ ወንድ በውሃ የሚቀና ወንድ አለ ወገኖች። የሚቀና ሰው በተለይ ጋብቻ አደገኛ ነው። ሌላው የአእምሮ ጤንነት ሰላም አእምሯቸው ጤናማ የሆኑ ሰዎች መቼም ማንም ሰው እያየ አይኑ እያየ እብድ አያገባም። ግን መለስተኛ እብዶች ሊኖሩ ይችላሉ። ነርቨስ የሆኑ ሳይኮቲክ የሆኑ በትንሹ በትልቁ የሚጮሁ ውሃ ቀጠነ ብለው እንደዚህ አይነት ባህሪም ያላቸው ሰዎች አሉ። ሌላው እንደ ይሄ ጥናት ሲደረግ ሌላ ያገኙት ነገር ምንድን ነው? በጥቁሮቹ መሀል መፋታት ይበዛል ከነጮቹ ይልቅ ይላል። ይሄ በጣም የሚያሳዝን ነገር ነው፣ የሚያሳዝን ነው። ጥቁሮቹ ጋር ከነጮቹ ይልቅ መፋታት ይበዛል። እንግዲህ ከኑሮ ደረጃ ጋር፣ ከገንዘብ እጦት ጋር፣ ከአስተዳደግ መበላሸት፣ ትምህርት አለማግኘት። አንድ ልጅ የ19 ዓመት ልጅ ናት። እያለቀሰች ቢሮ የመጣች አንድ ቀን የዚህ ሀገር ተወላጅ ናት። ታለቅሳለች። ምን ሆነሻል? ያለው ከኔ ጋር የሚኖረው ወንድ ጥሎኝ ሊሄድ ነው። ባልም አይደለም ተዳብሎ ነው የሚኖረው። ጥሎኝ ሊሄድ ነው። ለምን? በቃ ከዛሬ ጀምሮ አልወድሽም አለኝ። ሶስት ልጆች ይዛለች። እቺ ልጅ የማን ናት? አይ የእሱ አባት የለም፣ የመጀመሪያ ቦይ ፍሬንዴ ነው። እችኛ ሁለተኛዋስ? የሁለተኛው ቦይ ፍሬንዴ ነው። እቺ ሶስተኛዋ? የሶስተኛ ቦይ ፍሬንዴ ነው። ታዲያ ምን ይሁን ብለሽ ነው ይህን ሰውዬ ይሄድ እንጂ ቢሄድልሽ ይሻላል የምታለቅሽው ለምንድን ነው? አይ እኔ ብቻ መኖር አልፈልግም። በጣም ያሳዝናል። በጣም እና ይችም እንደተባለው ከጥቁሮች ወገን ናት። እናትሽ የት ናት? እናቴ ወህኒ ቤት ናት። ወንድምሽ ይሴታል? ወንድሜ በድረግ ታስሯል። አባትሽ አባት የት እንዳለ አላውቅም። እግዚአብሔር ይጠብቅ ልጆቻችንን፣ ቤተሰባችንን እግዚአብሔር ከዚህ ይጠብቅ እና በጥቁሮች መሀል እንዲህ አይነቱ ምስቅልቅል ያለ ኑሮ ስላለ ጋብቻም እንደሆነ አይታወቅም። እንደዚሁ ዝም ብሎ ካልታወቀ ሰው እየወለዱ ትምህርት አልተማረችም። 19 ዓመቷ ነው እንግዲህ። በ16 በ15 ገደማ ነው የመጀመሪያ ልጇን የወለደችው እና እንዲሁ እንደ ተንከራተተች ትኖራለች። እንግዲህ እግዚአብሔር ከጥቁሮችም ዘንድ ደግሞ ጨዋ ቤተሰቦች አሉ። እግዚአብሔር የባረካቸው በሪያ እግዚአብሔር ያላቸው እንደውም ደግሞ መንፈሳውያን የሚበዙት ጥቁሮች መሀል ነው። ይህም ደግሞ ነገር አለ። ስለዚህ እዚህም ላይ እግዚአብሔር ጋብቻን ካልባረከ፣ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ፈረንጆችም ጋር እንዲህ አለው። ግን የሚያዘነብለው ጉዳቱ የሚያዘነብለው በጥቁሩ ህብረተሰብ ላይ ነው። ከአስተዳደጉ ባህል ከማጣቱ ይሄ ድሮ ከአፍሪካ ገዝተው ያመጧቸው ባሪያ ፈንጋዮች ያደረሱባቸው በደል፣ ቤተሰብ ከቤተሰብ እየለዩ ልጆቹን እየነጠሉ እየወሰዱ ይሄ ባህላቸውን አበላሽቶ የማይቀለበስ ጉዳት አድርሶባቸዋል። ከዚያ የመጣ ነው እንጂ ለእኛ ሀገር እንኳ ብዙም እምብዛም ይሄ የሚሰራ አይመስለኝም። ስታቲስቲክሱን ልንገራችሁ ብዬ ነው። ለጋብቻ አፍራሽ የሆኑ ሌሎች ነገሮች ልጠቁሙላችሁ። እርግዝና ዳግሜ ጠቅሼዋለሁ። ጋብቻ ስለሚያስገድድ፣ ጥርጣሬ ስለሚያመጣ ይሄ ደግሞ ነጥሮ የሚመለስ የሚሉት አለ ፈረንጆች። ከአንድ እጮኛ ጋር ያለው አለመግባባት ሲፈጠር፣ ቃል ኪዳኑ ሲፈርስ፣ ወይ ሞት ይመጣል ወይ መፋታትም ሊኖር ይችላል። በንዴት ለመበቀል ቸኩሎ ሌላ ማጨት ወይም ሌላ ማግባት። በእልህ ማለት ነው። አመፅ ማመፅ፣ ቤተሰብ ላይ ወላጅ ላይ ማመፅ፣ ወይም ደግሞ ችግር ለመሸሽ የሚደረገው ጋብቻ፣ ይሄ ብዙ የእኛን ሀገር የሚመለከት ይመስለኛል። ችግር ለመሸሽ የሚደረግ ጋብቻ፣ ችግር ለመሸሽ። ችግር በጣም መራራ ነገር ስለሆነ፣ የማይመች ነገር ስለሆነ አስተሳሰብን ይቋጥራል፣ እንዳናስብ ያደርጋል። ስለዚህ እኔ ረሀብ ከምሞት ምን አለ ቢያልፍልኝ ትንሽ የሚል አንድ ሰው በመጻጻፍ ሚስታጨ እዛው እኛ ጋር ከዛ በኋላ ሴቲቱ ስትመጣ ያው በዘመድ በመናም ተደርጎ ፈቃድ ተገኝቶ በአይሮፕላን ስትመጣ እሱ አይሮፕላን ማረፊያ ቆሞ ሲጠብቃት ስትነግሬ ለእኔ በኋላ ገና ሳየው እጤ ዱባ አለች። ይህ ነው ወይ የኔ ባል ብዬ በጣም ተናደድኩ አለች። በተጋቡ እንግዲህ በሶስት ወራቸው ነው ይህን የምታጫውተኝ። ስለዚህ አሁንም ከእሱ ጋር መኖር አልፈልግም፣ መሄድ ነው የምፈልገው። እርግጥ የአውሮፕላን ቲኬት ከፍሏል። ያንን ያወጣውን ገንዘብ እንደ ዋጋውን ልክፈለው ብዬ ነው። ሶስት ወርም ያህል የቆየሁት ብላ ተለያይተው ሰውየው እንደሆነ ምንም አይማርም። እንደገና ሄደው ሌላ ይዞ መጥቷል። መልካም ህይወት እመኝለታለሁ። ችግር ለመሸሽ የሚደረግ ጋብቻ አሁንም የሚያሳዝነው ህዝባችን የደረሰበት ሁኔታ፣ ትምህርት የለ፣ ስራ የለ። እስቲ እግዚአብሔር ይፈውሰን፣ እግዚአብሔር ይፈውሰን። ሌላው ብቸኝነት ነው። ብቸኝነት አጠቃኝ ላግባ፣ ይሄ ለጋብቻ ምክንያት መሆን የለበትም። ብቸኛ የሚሆንን ሰው ማርካት ከባድ ነው። በጣም ብቸኝነት የሚያጠቃውን ሰው ማርካት ከባድ ነው። እርካታ የሚገኘው ከእግዚአብሔር እንጂ ከደባል አይደለም። እና ይሄም አንዱ ችግር ነው። ቁንጅና ብቻውን ጋብቻ መወሰን የለበትም። ቁንጅና ብቻውን አንዳንድ ወንዶች በመልካቸው ያልተደሰቱ ወንዶች የተከበሩ እየመሰላቸው በጣም ቆንጆ ሴቶች ያገባሉ። ብዙ ችግር ሲፈጠር አይቻለሁ። ቁንጅና ብቻውን ጋብቻ መወሰን የለበትም። የሆነም ነገር አውቃለሁ። ተጣድፎ ተገፋፍቶ ማግባት ቆመሽ ቀረሽ እኮ እንግዲህ ባል ሳታገቢ። ሴት ቶሎ ብላ መቀነቷን ትፍታ የሚባል አማርኛ አለ። ወይም ወንዱ ካላገባ ቁም ነገረኛ አይደለም። እሱ ትዳር አይዝ፣ እሱ እንደሚረባ ሰው አይደለም። ይህንን ከመፍራት ተጣድፎ ትዳር ውስጥ የሚገቡ ሰዎች አሉ። በይሉኝታ ማግባት ሌላው ነው። በይሉኝታ ማግባት ብዙ ገንዘብ ረድቶኛል፣ ብዙ ነገር አድርጎልኛል፣ እንዴት ብዬ እምቢ ልበለው፣ ብዙ ስጦታ ገዝቶልኛል፣ እምቢ ብለው ሰው ምን ይለኛል የመሳሰለው። ሌላው ደጋግሜ የጠቀስኩት የሮማንቲክ ጋብቻ ነው። ሮማንስ ብቻውን ምክንያት ሊሆን አይገባም። ለጋብቻ ያስፈልጋል መዋደድ ያስፈልጋል። ሰው የማይወደው እንዴት ያገባል? ይሄን ካልኩ በኋላ ይሄን እንደ መግቢያ ነው እንግዲህ። አንዱ ሰዓት ሄደ መሰለኝ። ጉድ እኮ አሁን ለእህቶች ነው እንግዲህ የምናገረው። እስቲ የምትሰሙኝ ሰዎች ምልክት ስጡኝ። ካላችሁ ቀጥላለሁ፣ ከሌላችሁ አይ ጥሩ ነው። ጥቂት ሰዎች አላችሁ። ጌታ ይባርካችሁ። ኖት ውሰዱ እህቶች፣ ለዚህ ምን አይነት ባል ላግባ ለምትሉ እህቶች እነ ውሮ የሉም ዛሬ። እሺ እኔ በቀጥላለሁ። ምን አይነት ባል ላግባ ለምትሉ እህቶች፣ ይህን ለእህቶች ስናገር ወንዶች አዳምጡኝ፣ ኢምፖርታንት ነው ለእናንተ። በልብሽ ይሁን በቀጥታ የምትጠይቂው ጥያቄ አለ። ይህንን ሰው በመጀመሪያ የምትጠይቂው ጥያቄ ማንነትህን ታውቃለህ ወይ? ማለት የእግዚአብሔር አምሳያ መሆንክን ትረዳለህ ወይ? እግዚአብሔር ለሰው ልጅ በቅድሚያ የሰጠው አምሳሉን ነው። የእግዚአብሔር አምሳል ነህ ወይስ ችግር ፈጣሪ ነህ? ማንነቱን የሚያውቅ ወንድ መሆን አለበት። በእግዚአብሔር ላይ የተተከለ ሰው መሆን አለበት እንጂ አለባበሱ፣ ጫማው ሳይሆን በቅድሚያ በጌታ አምሳያ እግዚአብሔርን አስከብሮ መኖሩ፣ ይሄ በጣም ኢምፖርታንት ነው። ቀጥሎ ሁለተኛው በእግዚአብሔር መገኘትና በእርሱ ሕልውና ተረካለህ ወይ? ማለትም እግዚአብሔርን የምታመልክ ሰው ነህ ወይ? በጣም ትልቅ ጥያቄ ነው። እግዚአብሔርን ማምለክ ትወዳለህ ወይ? ይህ ትልቅ ነገር ይናገራል ስለ ሰውየው። ሶስተኛው በሕይወትህ ምን ልትሰራበት አስበሃል? የሕይወት ዓላማ አለህ ወይ? ጥሪህ ምንድን ነው? ራዕይ አለህ ወይ? ወደፊት ምን ደረጃ መድረስ ትፈልጋለህ? አንዳንድ ሰዎች በቃ እኔ ሚስት አገባና ልጅ ወልድና ቤት ሰራና ወይ ትምህርት ተምሬ ሚስት አገባለሁ፣ ልጅ ወልዳለሁ፣ ቤት ሰራለሁ፣ ጡረታ አገባለሁ፣ ሞታለሁ የሚል በጣም በጣም ተራ የሆነ አስተሳሰብ ያላቸው አሉ። አንዳንድ ደግሞ ሰዎች ከፍተኛ ነገር የሚመኙ አርቀው የሚያስቡ ይሄን አድርጌ ይሄን አድርጌ ለራሴ የሚሆን ለወገኖቼ ለሀገሬም ይሄን ሰርቼ ብለው ደግሞ አርቀው የማሰብ ችሎታ ያላቸው ሰዎች አሉ። እንደነዛን አይነት ሰው ማለት ነው። ስራ ማንነትን የሚገልጽ ነው። ስራ መሆን ማለት ነው። ስራ ማለት መሆን፣ በውስጣችሁ ያለው ፖቴንሻል፣ እግዚአብሔር በውስጣችሁ ያስቀመጠው ችሎታ ደረጃ። አዳምን በገነት ሲያኖረው ስራ ነው ያለው፣ ገና ኃጢአትም ከመምጣቱ በፊት። ስራ በኃጢአት ምክንያት የመጣ አይደለም። ሰው ሲፈጠር የኤድንን ገነት እንዲያበጃጃት ነው የተሰጠው። የማይሰራ ሰው ሸህም ነው። ምን ልትሆን ታስባለህ? በህይወት ቪዥን ያለው ሰው ትልቅ ነገር አርቆ የሚያስብ ከፍ ያለ የሚያስቡ ሰው ማግባት በጣም ጥሩ ነው፣ ለልጆቻችሁም ለእናንተ። ዝም ብሎ ተልካሻ ነገር በቃ ሀይ ስኩል ከጨረኩ በቃ ይበቃኛል የሚል አይነት ሰው አለ። ወይም ያችን የመጀመሪያዋን ኮሌጅ ዲግሪ አግኝቶ በቃኝ የሚልም አለ። እርግጥ ትምህርት መማር ገንዘብ ያስወጣል፣ ብዙ ችግር አለው። ግን ታታሪ ነው ወይ? በህይወትህ ምን ልትሰራበት ታስባለህ? ይህን አይነት ከፍተኛ አስተሳሰብ የሌለው ሰው አቅሙ ላይኖረው ይችላል፣ እዛም ደረጃ ላይደርስ ይችላል። ነገር ግን አስተሳሰቡ የተከደነ ሰው ጥሩ መሪ አይሆንም፣ ለቤቱ ለልጆቹ። በህይወት ምን ትሰራበታለህ? አራተኛው ሚስትየዋ የምትጠይቀው ነው። እኔን ታለመልመኛለህ ወይ? ታስውበኛለህ ወይ? ታሻሽለኛለህ ወይ? በውስጥ ያለውን ችሎታ ታዳብራለህ ወይ? እንደ እህል ማዳበሪያ ፍሬያማ ታደርገኛለህ ወይ? ብዙ ልጆች አይቻለሁ እኔ በህይወቴ ማይሆኑ ሰዎች አግብተው ተጎሳቁለው ማድ ቤት ውስጥ ጠቀርሻ መስለው የቀሩ ሴቶች አውቃለሁ። አዎ እውነት ነው። ባል ሚስቱን ሲያስውባት ሲያሳድጋት፣ ድሮ አስታውሳለሁ መኪና እንዳይነዱ ሚስቶቻቸውን የማያስተምሩ ወንዶች ነበሩ። ሴት እግር ካወጣች አትያዝም በሚል አጉል ፍልስፍና መኪና እንኳን እንዳትማር መኪና መንዳት፣ ትምህርት ቤት እንዳትሄድ የሚያደርጉ ወንዶች ነበሩ ኮንትሮል ለማድረግ። ይሄ የመሳሰለው አስተሳሰብ በአሁኑ ጊዜ ውድቅ ነው እና ክርስቶስ ቤተ ክርስቲያንን እንደሚያቆነጃት፣ እንደሚያሳምራት፣ ንጽሕት ቅድስት እንድትሆን ውብ እንድትሆን አድርጎ እንደሚሰራ እንደሚያሳድጋት፣ ባሎችም ሚስቶቻችንን እንደዛ መያዝ አለብን። ትምህርት ቢያስፈልግ እንዲማሩ ከፍተኛ ደረጃ እንዲደርሱ። አምስተኛው ጥያቄ ከአደጋ ትጠብቀኛለህ ወይ? አንተ ቤት ውስጥ ስገባ ሴፍ ነኝ ወይ? ዱላ የለም ወይ? ጥይትም የገጠማቸው አሉ። እዚህ አጠገባችን ቺካጎ ከተማ ሶስት ሚስቶችን የገደለ ሰው አለ። አንድ ባንድ ያገባል፣ ጥቂት አመት ይቆያል፣ ይገላል። ፖሊስ ነው ሰውየው። ሳይታወቅ ትቀበራለች። አደገኛ ድንገተኛ አደጋ ተብሎ ሁለተኛ ሚስት አገባ፣ እሷንም ገደለ፣ እሷንም ደግሞ እንደዚሁ ቀበረ። አሁን ሴቶቹ ተቆፍሮ አጽማቸው ሲወጣ ተደብድቦ እንደሞቱ ግልጽ ሆኖ ሰውየው ታስሯል። አንዳንድ ጊዜ ለሚስት ትልቁ አደገኛ ቦታ ቤቷ ነው፣ የገዛ ቤቷ፣ ገዛ መኝታ ቤቷ። በአንተ ቤት ውስጥ ሴፍ ነኝ ወይ? አደጋ አይደርስብኝም ወይ? ባል ሚስቱን ልጆቹን ጠባቂ ነው። ኪሩቤል የጌታን ዙፋን እንደሚጠብቁ ሁሉ ባልም ቤቱን ሊጠብቅ ያስፈልጋል። ይህ እንግዲህ በክርስቲያን ቤት ውስጥ ይሄ ይሆናል ብዬ እንኳ ለማሰብ ያስቸግረኛል። ነገር ግን ምን ይታወቃል፣ ምን ይታወቃል። ስድስተኛው የእግዚአብሔርን ቃል ታውቃለህ፣ ትወዳለህ፣ ትጠማለህ፣ ታጠናለህ። ለምን? ቃሉ በቅድሚያ የተሰጠው ለአዳም ነው። ቃሉ በቅድሚያ የተሰጠው ለአዳም ነው። ትእዛዙን የተቀበለ ወንዱ ነው። የቃሉ መምህር ወንዱ ነው። ሰይጣን ደግሞ በጣም ተንኮለኛ ስለሆነ ከቤተ ክርስቲያን የሚያስቀር በመጀመሪያ ወንዱን ነው። ያውቃላ መጀመሪያ ከቤተ ክርስቲያን የሚቀሩት ወንዶች ናቸው። ብዙ ስፍራ ሴቶች ናቸው ልጅ እየያዙ ቤተ ክርስቲያን የሚመጡት። ወንድ የት አለ? የለም፣ ቤት ተኝቷል። ስለዚህ እግዚአብሔርን ቃል የሚወድ መንፈሳዊ ባል እግዚአብሔር ይስጣችሁ፣ ያሉትንም እንደዚህ ያድርግላችሁ። በጌታ ያልተዘጋጀህ ወንድ ካልሆንክ ሚስት አታግባ። ምክንያቱም ፕሬሽር የሚችል ወንድ ነው። ሴቶች ፕሬሽር አይችሉም፣ ውጥረት አይችሉም። ሴቶች ወንዱ ነው። ሴቶች ብዙ ጊዜ ክራሽድ ይሆናሉ። እንደምታዩት ምናልባት ሲስተር ፍሩታ ዶክተር ፍሩታ ምን እንደምትል አላውቅም። እንደሚባለው ደም ብዛት፣ የእጢ የመሳሰለው በሽታ ሴቶች ላይ የሚበዛው ስትሬስ ላይ ስትሬስ ስለማይችሉ ነው፣ የሩጫ ኑሮ ስለሆነ እና ሴት ደግሞ ብቻዋን ቤት ለማስተዳደር አልተፈጠረችም። የወንድ ድጋፍ ያስፈልጋታል። ስለዚህ በጌታ የተዘጋጀው ወንድ ልትሆን ያስፈልጋል። መፋታት አደገኛ ነገር ነው፣ መጥፎ ነገር ነው። እግዚአብሔር ለጥቅማችን ሲል ነው መፋታትን እጠላለሁ። ትልቁ የመጨረሻው ከፍተኛ አደገኛ ድርጊት በቤተሰብ ውስጥ የሚፈጸም መፋታት ነው። መፋታት ያማል፣ ያቆስላል፣ ይጎዳል። አንድ ሰው ሲነግረኝ እጅህን ያለ ማደንዘዣ የመገንጠል ያህል ያማል አለኝ። ፍቺ እጅን ያለ ማደንዘዣ የመገንጠል ያህል ያማል አለኝ። መፋታት ከሞት የባሰ ነገር ነው። መፋታት ማለት የግንኙነት መቋረጥ፣ የግንኙነት መሞት። ፍቺ እኮ ግብዓተ መሬት የሌለው ሞት ነው። ታውቃላችሁ፣ መፋታት ግብዓተ መሬት የሌለው ሞት ነው። ሰው ሲሞት ያሳዝናል፣ ይጎዳል፣ ያስጨንቃል፣ ያስለቅሳል፣ ያሰቅቃል። ቀብር ካለ ዘመድ ሲሞት ቤተሰብ ይሰበሰባል፣ ይለቀሳል። ጋብቻ ሲሞት የሚሰበሰብ ቤተሰብ የለም። ሰው ሲሞት የሟቹ በድን አስከሬኑ እንደዚህ ሀገር ባህል ተከፍቶ ይታያል። ከመቀበሩ በፊት ሰዎች አንድ በአንድ መጥተው ይሰናበታሉ። ስለ ሟቹ በጎ ብዙ ነገር ይናገራሉ። የሀዘንም ጉርጉሮ ይፈጸማል፣ ይነገራል፣ ይነበባል። መቃብር ቦታ ሲደርሱ የመጨረሻው ስንብት ይሆናል። አስከሬኑ ይቀበራል። ሁሉም ወደ ቤቱ ይመለሳል። የሟቹ ትዝታ ከጊዜ በኋላ እየተረሳ ይሄዳል። ግብዓተ መሬቱ ሲፈጸም ነገር ሁሉ ተጠቃለለ፣ ተዘጋ ማለት ነው። ልብም ይቆርጣል። አበቃ፣ አከተመ እንላለን። የጋብቻ ፍቺ መሞት ግን ግብዓተ መሬት የለውም። ስሜት አይቀበር፣ በአእምሮ ያለ ጭንቀት ሀዘን አይቀበር። ህጉ ተሰረዘ እንጂ የዳኛው ህጉን ሰረዘ እንጂ ንዴትን፣ ቁጣን፣ ቂምን፣ በቀልን አይሰርዝም። ያንን የፈታችሁትን ሰው በሄዳችሁበት ስፍራ ታውታላችሁ። የልጆች ግራጁዌሽን ሲመጣ እሱም አንዱ ወላጅ ነውና እዛ ግራጁዌሽን ላይ ብቅ ይላል። ሱቅ ስትገቡ ዕቃ ልትገዙ ያም ሰው ዕቃ ሊገዛ ይገባና እዛ ፊት ለፊት ትገናኛላችሁ። የልጆች የልደት በዓል ሲከበር ያም ሰው እዛ ይገኛል። ግብዓተ መሬት የሌለው ሞት ሁልጊዜ የሚያም ለመርሳት እንኳን ማይቻል። እግዚአብሔር ጋብቻን የሚጠላበት ምክንያት በእርሱ ላይ፣ በእርሱ ስም ላይ፣ በእርሱ ክብር ላይ የሚያመጣውን በእኛም ሕይወት የሚያስከትለውን ጠንቅ ስለሚያውቅ ነው። ብዙ ጊዜ መፋታት የሚመጣው ሰዎች ሴልፊሽ ሲሆኑ ነው፣ ራስ ወዳድ ሲሆኑ። ራስ ፍቺ ደግሞ ክህደት ነው፣ አመጽ ነው፣ መኮብለል ነው። ከቃል ኪዳን አገር እንደ መክዳት ይቆጠራል። አዎ፣ እነዚህ በጣም አስፈላጊ ነጥቦች ናቸው። እና ዞሮ ዞሮ መፋታት ክፉ ነገር ነው ለማለት ነው። ስለዚህ በእውቀትና በማስተዋል ተመላለሱ። ፕሬሽር፣ ውጥረት ለጋብቻ መጥፎ አይደለም። አንድ ዳያመንድ የሚገኘው ከመሬት ስር ተቆፍሮ ብዙ ሺህ ዓመት ብዙ ድንጋይ ተጭኖት በፕሬሸር ብዙ ሺህ ዘመን ሲቆይ ነው ዳያመንድ የሚፈጠረው። በመጀመሪያ ከሰል ነበር እኮ ዳያመንድ፣ እንጨት ነበር፣ ከሰል ነበር። ያ ከሰል ግን ፕሬሸር ሲበዛበት ወደ እንቁ ይለወጣል። ባልና ሚስት ስትጋቡ እንጨት ናችሁ መጀመሪያ። ፕሬሸር ይመጣል፣ የኑሮ ፕሬሸር ይላረጋግጥላችሁ፣ እሱ አይቀርም። ያ ፕሬሸር ግን ወደ እንቁ እንዲለውጣችሁ ያስፈልጋል። የማይረባ እንጨት ድንጋይ ዋጋ የሌለ ሆናችሁ ትገናኛላችሁ፣ ከመሬት በታች ትቀበራላችሁ። ፕሬሸር ይበዛል። ያ ውጥረት ሲበዛ በሕይወታችሁ ወደ መስታወትነት ትለወጣላችሁ። ከጊዜ በኋላ ወደ እንቁ። ጥሩ ጋብቻ ለማፍራት ብዙ አመት ይፈጃል። ሲበተጋባችሁ በአመቱ ጥሩ ጋብቻ አይሆንም። ፕሬሸር ነው ነገሮችን ወደ እንቁ የሚለውጠው። መልካም ጋብቻ ተፈልጎ ተደክሞበት ነው የሚገኝ፣ በየሜዳው ወድቆ አይገኝም። ስለዚህ ውጥረት ሊያጣብቃችሁ እንጂ ሊያለያያችሁ አይገባም። ይህንን ጉዳይ ለእናንተ መተው እፈልጋለሁ። እግዚአብሔር ይርዳችሁ ነገሮችን ማስተዋል እንድትችሉ። ይህን ተመልከቱ፣ እነዚህ ነገሮች አስቡባቸው። ጋብቻችሁ አምሮ እግዚአብሔር ከቤታችሁ ቅዱሳት ዘር እንድታፈሩበት እንድታሳድጉበት እግዚአብሔር ይርዳችሁ። ጻድቅ ዘር የሚገኘው ከጻድቅ ቤተሰብ ነው። እግዚአብሔር የተመሰገነ ይሁን። የመልካም ቤተሰብ ሚዛን ጥሩ ልጆች ከዛ ቤተሰብ መውጣታቸው ነው። እና እግዚአብሔር መፋታት የኔን ፕሮግራም ያቃውሳል ነው የሚለው። መፋታት ከዚያም እግዚአብሔር ይጠብቃችሁ። እንግዲህ ማንን ላግባ የሚለውን ጥያቄ በሁለት ፕሮግራም ሰፋ አድርጌ የነካካሁት ይመስለኛል። እግዚአብሔር ደግሞ ማስተዋሉን ይስጣችሁ፣ የልባችሁን መሻት እግዚአብሔር ይፈጽምላችሁ። መጥፎ ህልም ተፈርቶ እንቅልፍ ሳይተኛ አያድር። ስለዚህ አትፍሩ፣ ይሄ ሁሉ ስለበዛ ይሄን ማን ይችላል አትበሉ። እግዚአብሔር ከእናንተ ጋር ከሆነ ከአሸናፊዎች ትበልጣላችሁ። ጌታ ልብ ላይ ያስቀመጣትን ደስ የምትልህ ልጅ ጸልይበትና አግባ። አንቺም ደግሞ ጌታ ልብሽ ላይ ያስቀመጠውን ጉብል ልጅ እሺ በይና ተጋቡ። ጌታ ኢየሱስ አብዝቶ ይባርካችሁ። እንግዲህ ብዙ የምትወያዩበት ነጥቦች ሁሉ ጥዬላችኋለሁ፣ ማይክሮፎኑን ለቅላችኋለሁ። ጌታ ኢየሱስ ይባርካችሁ። አሜን።